is your paper.
Go, go. Gambino, B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ከዶክተር መረራ ጉዲና ጋር ባለፈው ሳምንት በፖሊስ ቁጥጥር ስር ውለው የነበሩ ወጣቶች ትላንት ማምሻውን መለቀቃቸው ተነገረ። በሌላ በኩል የዩናይትድ ስቴትስ መንግስት ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታ የነበረውን የጉዞ ማስጠንቀቂያ አራዝማለች። የኢትዮጵያ መንግስት በበኩሉ በኢትዮጵያ ያለውን የተሻሻለ ሁኔታ ያላገናዘበ ነው ብሎታል። በዚህም ላይ ዝርዝራለን።
የትግራይ ምክር ቤት ባለፈው ሰኞ የካቢኔ ሹምሽር አድርጎ ነበር። የነዋሪዎች አስተያየትን ይዘናል።
ለ26 ዓመታት ይሰራበት የነበረ አካሄድ አስተሳሰብ ሳትቀይር፣ እምነቶች ሳትቀይር፣ ስርዓት ሳትቀይር፣ ተቋምና ተቋምነትን ሳትፈጥር ምሁራን በማምጣት ብቻ ለውጥ ይመጣል ብለን መጠበቅ የዋህነት ነው ብዬ ነው የማምነው።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ተመልሼ መጥቻለሁ። ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታ የነበረውን የጉዞ ማስጠንቀቂያ አራዝማለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቅምት 11 የወጣውን የሚተካ የጉዞ ማስጠንቀቂያ እንደሆነ በመግለጽ ባወጣው አዲስ ጉዞ የማስጠንቀቂያው በኢትዮጵያ ህዳር ወር 2008 ዓ.ም የተቀሰቀሰው ጸረ መንግስት አመጽና አመጹን ተከትሎ የተፈጠረው የጸጥታ ሁኔታ ወዴት እንደሚያመራ መተንበይ አስቸጋሪ በመሆኑ የአሜሪካ ኤምባሲ አገልግሎት በሚሰጥባቸው የተለያዩ አካባቢዎች ያለምንም ቅድመ ማስጠንቀቂያ የስልክና ኢንተርኔት አገልግሎት ሊቋረጥ ስለሚችል ቀደም ሲል የተሰጠው የጉዞ ማስጠንቀቂያ እንደሚቀጥል አሳስቧል። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ምላሽ መሬት ላይ ያለው ሁኔታ ተሻሽሏል፣ የአሜሪካ መንግስት ያወጣው ማስታወቂያ ግን የራሱ አቋም በመሆኑ ለአሜሪካ መንግስት እንተዋዋለን ብለዋል። አድማጮች፣ የዚህን ዘገባ ዝርዝር ከዜና በኋላ በሚኖረው ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር የሶማሊያ ኃይሎች ቃንዳላ ከተማን ከታጣቂዎች ነጥቀው መቆጣጠራቸውን አስታወቁ። ቀይ ባህር ዳርቻ ላይ የምትገኘው ቃንዳላ የእስላማዊ መንግስት ቡድን ግብር አበር በሆኑ ታጣቂዎች እጅ ውስጥ የቆየች የመጨረሻዋ ከተማ እንደነበረች የተዘገበ ሲሆን የፑንትላንድ ወታደሮች የያዟት በሀገሬው ሰዓት ዛሬ ከረፋዱ 4 ሰዓት ላይ መሆኑ ተገልጿል። ወታደሮቹ በታጣቂዎች ላይ ጥቃቱን የሰነዘሩት ከምድርና ከባህር እንደነበር እዚያው የሚገኘው የአሜሪካ ድምጽ ሶማሌኛ አገልግሎት ሪፖርተር ጃማ ያሲን ዘግባለች። ከጎሳ ታጣቂዎች ከፖሊስና የፑንትላንድ ክልል መንግስት ወታደሮች የተውጣጣው ኃይል ለ11 ቀናት ከዘለቀ ጉዞ በኋላ ቃንዳላ ሲደርስ የገጠመው ውጊያ እንዳልነበር ጃማ አክላ ዘግባለች። ጋናውያን አዲሱ ፕሬዝዳንታቸውን ለመምረጥ ዛሬ በድምጽ መስጫ ጣቢያዎች ተገኝተዋል። የወቅቱ ፕሬዝዳንት ጆን ማሃማ ለሌላ ሁለተኛ ዙር ለመመረጥ እየሞከሩ ሲሆን ተፎካካሪያቸው ከአራት ዓመታት በፊት የተሸነፉት የዋናው ተቃዋሚ ፓርቲ መሪ ናና ናቸው። የቀድሞ የውጭ ጉዳይ ሚኒስቴር አኩፎ አዶ የምረጡኝ ዘመቻ መፈክር የወቅቱን የወደቀ የሀገሪቱ ምጣኔ ሀብት አነሳለሁ የሚል ሲሆን ለበረቱት ምክንያቶች ደግሞ ፕሬዚዳንት ማማ እና ገዢው የብሔራዊ ኮንጎ ሌላ ፓርቲያቸው ናቸው ሲሉ ይከሳሉ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የስልጣን ዘመናቸውን የመጨረሻ የብሔራዊ ደህንነት ንግግር ትላንትና አድርገዋል። ፕሬዚዳንቱ በዚሁ ፍሎሪዳ ግዛት ታምፓ በሚገኘው የዩናይትድ ስቴትስ አየር ኃይል መደብ ላይ ተገኝተው ባደረጉት በዚህ አብይ ንግግራቸው እርሳቸው የተከተሉት የብሔራዊ ደህንነት ፖሊሲ የፊታችን ጥር አጋማሽ ላይ ለሚከበረው አዲሱ የትራምፕ አስተዳደር መንደርደሪያ መርህ ሊሆን እንደሚችል አስታውቀዋል። በመንግስቱ ኃይሎች በተከበበችው በአሌፖ ከተማ የሚገኙት አማጽያን በአስቸኳይ የአምስት ቀናት ተኩስ አቁም እንዲጀመር ጥሪ አቅርበዋል። ሽምቅ ተዋጊዎቹ ጥሪውን ያቀረቡት ሲቪሎች ከከተማዋ ያለ ችግር መውጣታቸውን ለማረጋገጥ መሆኑን ይናገራሉ። ይህ የአማጽያኑ ጥሪ ዛሬ ማለዳ የቀረበው በሩሲያ የሚታገዘው የሶሪያ መንግስት ጦር አሌፖን ከተማ አንድ ሶስተኛ ግዛት ከተቆጣጠረ በኋላ ነው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን ስንሻገር ከኦሮሞ ፌዴራሊስት ሊቀመንበር ከዶክተር መረራ ጉዲና ጋር ባለፈው ሳምንት በፖሊስ ቁጥጥር ስር ውለው የነበሩት ወጣቶች ትላንት ማምሻውን መለቀቃቸው ተነገረ። ዶክተር መረራን ለማነጋገር ዛሬ በማዕከላዊ ወንጀል ምርመራ ወይም ማዕከላዊ የተገኙ ጠበቆቻቸው ምርመራ ላይ ስለነበሩ ሊያገኟቸው እንዳልቻሉ አስታውቀዋል። መለስካቸው አምሃ ከአዲስ አበባ ዝርዝሩን አድርሶናል።
ህዳር 21 ቀን 2009 ዓ.ም ከእኩለ ሌሊት በኋላ በፖሊስ ቁጥጥር ስር ከዋሉት የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና ጋር አብረው የተያዙት ታዬ ነገራና ኩመራ ደለሳ የተባሉ ሁለት ወጣቶች ትናንት ከምሽቱ 11 ሰዓት አካባቢ መለቀቃቸው ተሰማ። የኦፌኮ ስራ አስፈጻሚ አባላትና በመኖሪያ ቤታቸው አካባቢ ያሉ እማኞች እንደገለጹት ወጣቶቹ ለምን እንደተያዙም ሆነ ያፈታታቸውም ሁኔታ ምክንያቱን በግልጽ አያውቁትም። በተያያዥ ዜና ዛሬ ከቀትር በኋላ በተለምዶ ማዕከላዊ ተብሎ በሚጠራው የፌዴራል ወንጀል ምርመራ ማዕከል የዶክተር መረራ ጉዲና ጠበቆች አቶ ወንድሙ ኢብሳና ዶክተር ያዕቆብ ኃይለማርያም ሊያናግሯቸው ተገኝተው እንደነበረ ለቪኦኤ ገልጸዋል። ይሁንና በወቅቱ ዶክተር መረራ ጉዲና በምርመራ ላይ እንደሚገኙ ተገልጾላቸው አርብ ህዳር 30 ቀን 2009 ዓ.ም ቢመጡ ሊያገኟቸው እንደሚችሉ እንደተነገራቸው አስረድተዋል። ዶክተር መረራ ጉዲና ካለፈው ረቡዕ ጀምሮ የአስቸኳይ ጊዜ አዋጁን አንቀጽ 2 ጥሰዋል ተብለው በቁጥጥር ስር መዋላቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታው የነበረውን የጉዞ ማስጠንቀቂያ አራዝማለች። ጽዮን ግርማ ዝርዝር አላት። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቅምት 11 የወጣውን የሚተካ የጉዞ ማስጠንቀቂያ እንደሆነ በመግለጽ ባወጣው አዲስ የጉዞ ማስጠንቀቂያ በኢትዮጵያ በህዳር ወር 2008 ዓ.ም የተቀሰቀሰው ጸረ መንግስት አመጽና አመጹን ተከትሎ የተፈጠረው የጸጥታ ሁኔታ ወዴት እንደሚያመራ መተንበይ አስቸጋሪ በመሆኑ በተጨማሪም የአሜሪካ ኤምባሲ አገልግሎት በሚሰጥባቸው የተለያዩ አካባቢዎች ያለምንም ቅድመ ማስጠንቀቂያ የስልክና የኢንተርኔት አገልግሎት ሊቋረጥ ስለሚችል ቀደም ሲል የተሰጠው የጉዞ ማስጠንቀቂያ እንደሚቀጥል አሳስቧል። የውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው አያይዞ እንዳወጣው የኢትዮጵያ መንግስት ከጥቅምት 28 2009 ዓ.ም ጀምሮ ተግባራዊ የሆነውን የአስቸኳይ ጊዜ አዋጅ ደንግጓል። ጥቅምት 4 በወጣ መመሪያም ግለሰቦች መገናኛ ብዙሃንን ሲከታተሉ፣ በስብሰባዎች ላይ ሲካፈሉ፣ ከባዕዳን መንግስታት ወይም ድርጅት ጋር ሲገናኙ፣ እንዲሁም የሰዓት እላፊ ገደቡን ጥሰው ቢገኙ ያለ ፍርድ ቤት ማዘዣ ተይዘው ሊታሰሩ እንደሚችሉ ያብራራል። መመሪያው በተጨማሪም የኢትዮጵያ መንግስት የዩናይትድ ስቴትስን ዜጎች ሲያስር መታሰራቸውን ለአሜሪካ ኤምባሲ ተከታታይነት ባለው ሁኔታ እንደማያሳውቅ ጠቁሟል። የኢንተርኔትና የሞባይል አገልግሎቶች በመላ ሀገሪቱ ያለ ማስጠንቀቂያ በየወቅቱ ስለሚቋረጡና ሙሉ በሙሉ ስለሚዘጉ ሁኔታው አዲስ አበባ የሚገኘውን የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉ ዜጎችን የመርዳት አቅሙን እንደሚያደናቅፍ የውጭ ጉዳይ መስሪያ ቤቱ አብራርቷል። የዩናይትድ ስቴትስ ዜጎች አማራጭ የግንኙነት ዘዴዎች እንዲኖራቸውና ኢትዮጵያ ውስጥ ሲኖሩ እንዲህ አይነቱ ችግር ሲያጋጥም እንደሚችል ቤተሰቦቻቸውና ጓደኞቻቸውን እንዲያሳውቁ ማስታወቂያው መክሯል። ዜጎቹ ከሰላማዊ ሰልፎችና ሰዎች በብዛት ከሚሰበሰበባቸው አካባቢዎች እንዲርቁ፣ የሚገኙባቸውን ስፍራዎች ያለማቋረጥ እንዲያጠኑ፣ የግላቸው ደህንነት ያለበትን ሁኔታም በአመክሮ እንዲገመግሙ የውጭ ጉዳይ መስሪያ ቤቱ በዚሁ የጉዞ ማስጠንቀቂያው ማራዘሚያ ማስታወቂያ ላይ አሳስቧል። መንግስቱ ሰላማዊ ሰልፎችን ለመበተን ሰዎች ላይ በቀጥታ ሊተኩስ እንደሚችል፣ ሰላማዊ ሊሆኑና ለታሰቡ ለሚጠሩ ሰልፎች የኃይል ምላሽ እንደሚሰጥና ሰልፎቹ ያለ ማስጠንቀቂያ ወደ ሁከትነት ሊለወጡ እንደሚችሉ ዜጎቹ ማስታወስ እንደሚኖርባቸው የጠቆመው ይህ መልእክት የዩናይትድ ስቴትስ ዜጎች የደህንነት ሁኔታቸውን እየተከታተሉ አስፈላጊም ከሆነ ፈጥነው ከሀገር መውጣት የሚያስችላቸውን የአደጋ ጊዜ እቅዶች እንዲያዘጋጁ መክሯል። የውጭ ጉዳይ መስሪያ ቤቱ አያይዞ ለዜጎቹ በሰጠው በዚህ ማሳሰቢያ ኢትዮጵያ ውስጥ የምትኖሩ ከሆነ ወይም ወደ ኢትዮጵያ ለመጓዝ እያሰባችሁ ከሆነ በተለይ ኢትዮጵያን በሚመለከተው መረጃ ላይ ከሰፈረው የደህንነት ሴፍቲ ኤንድ ሴኩሪቲ ክፍል ላይ ተጨማሪና ጠቃሚ መረጃ አግኙ ይላል ይኸው የውጭ ጉዳይ መስሪያ ቤቱ መግለጫ። ይህንኑ መግለጫ በተመለከተ አስተያየታቸውን እንዲሰጡንና የኢትዮጵያን ምላሽ እንዲነግሩን የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ማምሻውን ጠይቀናቸው ነበር። ይህን ብለውናል።
የአሜሪካ መንግስት የሚወስነው ውሳኔ ያው የአሜሪካ መንግስት ስለሆነ በአሜሪካ መንግስት ነው የምታው። ነገር ግን በመሬት ላይ ያለው ምን ይመስላል ለሚባለው ዜጎቻችን በሰፊው የኖሩት ያሉት ህይወት በግልጽ የሚታወቅ ስለሆነ ከዚህ በፊት የነበረው የሰላም ጸጥታ ችግር አሁን በጥሩ ሁኔታ እንደተሻሻለ ያው መሬት ላይ ያለው እውነታ የሚያሳይ ነው። ስለዚህ የአሜሪካ መንግስት እሱ መሰረት አድርጎ ነው ማለት ያስቸግራል ማለት ነው ባጭሩ።
ለዶክተር ነገሪ ሌንጮ መግለጫው የኢንተርኔትና የሞባይል የስልክ አገልግሎቶችን መዘጋቱን አስመልክቶም መግለጫው አሳስቧል ስንል ጠይቀናቸው ነበረ።
የኢንተርኔት አገልግሎት እንዳልተቋረጠ ሁሉም ያውቃል። ከሞባይል ዴታ ጋር የተያዘ የተወሰኑ ያው ችግሮች ነበሩ። እሱም ደግሞ ከፊት ከነበረው አሁን ያው ማሻሻል ያሳይበት ሁኔታ አለ። ይህንን ምክንያት አድርጎ ያንን የትራቭል ዋርኒንግ ያራዝማሉ ማለት የሚያሳምን አይደለም ማለት ነው። እንደሚታወቀው ችግር ሲያጋጥም በየትኛውም ዓለም ይሄ ለዜጎች ደህንነት ሲባል የሚወሰድ እርምጃ ነው። ኢትዮጵያ መንግስት ደግሞ እንደ የትኛውም ሀገር መንግስት ለዜጎቹ ቅድሚያ ይሰጣል እና ዜጎቹ የሲቪሊያን ወይ ደግሞ የዜጎቹ በአጠቃላይ ደህንነት እና ሰላም ቅድሚያ የሚሰጠው ጉዳይ ነው። ስለዚህ አሁን የአሜሪካ መንግስት ይህን እናደርገዋል የሚባለው እኔ ካለው ተጨባጭ ሁኔታ ጋር የሚገናኝ ነው ብዬ አላምንም ማለት ነው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በጥቅምት ወር መጨረሻ አካባቢ ለመጀመሪያ ጊዜ ያወጣውን የጉዞ ማስጠንቀቂያ አስመልክቶ የኢትዮጵያ መንግስት ተመሳሳይ ምላሽ ሰጥቶ የነበረ ሲሆን ይህንኑ ምላሽ አስመልክቶ በወቅቱ የተጠየቁት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጆን ከርቢ ይህን ምላሽ ሰጥተው እንደነበር ይታወሳል።
ማስጠንቀቂያውን ዳግም መመልከት አያስፈልግም፣ አናደርግም። የጉዞ ማስጠንቀቂያ እንዲህ በቀላሉ አይደለም የምናወጣው። አሻሽለን ስናወጣ ደግሞ ሰዎች ከፍተኛ ትኩረት እንደሚያደርጉበት ስለምናውቅ በጥንቃቄ ነው የምናወጣው። ሰው ትኩረት እንዲያደርግበትም እንፈልጋለን። ይህን ሁሉ የምናደርግበት ዋናው ምክንያት አሜሪካውያን ዜጎች ወደ ተለያዩ የዓለማችን ክፍሎች ሲጓዙም ሆነ በዚያ ሲገኙ ጥንቃቄ እንዲያደርጉ በመሆኑ ኢትዮጵያ የተለየች አይደለችም።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሁን ባወጣው በዚህ የጉዞ ማስጠንቀቂያው መጨረሻ ክፍል ላይ ሀገሪቱ ውስጥ ያለውን ሁኔታ ለመተንበይና ወይም የሚመጣውን ለመገመት አስቸጋሪ እንደሆነ ጠቅሶ ዜጎቹ የሚገኙበትን የአድራሻና ስልክ በቁጥሮቻቸው እንዲያስመዘግቡ አሳስቧል።
የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቅሳችኋል በሚል በሽብር አድራጎት የተከሰሱ 19 ሰዎች እንዲከላከሉ ጉዳዩን የያዘው ፍርድ ቤት ትላንት ብይን ሰጥቷል። ይሁን እንጂ ተከሳሾቹ ቂሊንጦ ማረሚያ ቤት ሲቃጠል ማስረጃዎች አብረው በመቃጠላቸው አንከላከልም ብለዋል። ጠበቃቸውን ጽዮን ግርማ አነጋግራለች።
እኔ ሰይድ አብደላ እባላለሁ። በከድር መሐመድ መዝገብ በሁለቱም ጋዜጠኞች ካሊድ መሐመድ እና ዳርሰ መስሎን ጨምሮ ያለበት የ19 ተከሳሾች ጠበቃ ነኝ። እነሱ ቀጠረም ለአሁነ ብይን የተቀጠረ በዚሁ መሰረት ፍርድ ቤቱ ሁሉም 19 ተከሳሾች እንዲከላከሉ ብይን ሰጥቷል። ተከሳሾቹም ማረሚያ ቤት ካለው ሁኔታ አንጻር እዛ ውስጥ ብዙ ግፍ እየደረሰብን ነው፣ አንድ ክፍል ውስጥ ተቀልፎብን የምንውለው፣ መከላከያን አዘጋጀት አንችልም በሚል ያው መከላከል እንደማይፈልጉ ለፍርድ ቤቱ አሳውቀዋል።
እነዚህ 19 ተከሳሾች በምንድን ነው የተከሰሱት? እንደው ወደኋላ ሄደን ሁኔታውን ለአድማጮቻችንም እንደው ለማስታወስ በምንድን ነው የተከሰሱት? በዚህ በአንድ መዝገብ መቼ ነው የተከሰሱት? ዛሬ ስንተኛ ጊዜያቸው ነው ፍርድ ቤት ሲቀርቡ?
ያው እንግዲህ በቁጥር ችሎትን ብዛት ለማስታወስ አይቻልም። ያው 2007 መጨረሻ አካባቢ ክረምት ላይ ነው የተከሰሱት። ፍርድ ቤት ግቢ በነበረበት ጊዜ በተረኛ ችሎት ላይ ነው የተከሰሱት። በ2007 መጨረሻ አካባቢ አንድ አመት በላይ አቃቢ ህግ ምስክር ተሽቷል። ቢዚ እስከሚሰጥበት ጊዜ ድረስ የተከሰሱበት ወንጀል ያው በሽብር ወንጀል ነው። አሁን ሰዓት ተሰጥቶ የሚገኙትም በሙስሊም መፍትያ ተላላጊ ኮሚቴ የነበሩትም እና አቡበከር አህመድ መዝገብ የተከሰሱትን ሰዎች እናሰጣለን በሚል ተንቀሳቅሳችኋል በሚል በሽብርተኝና ድርጅት አባል ውስጥ በመሳተፍ በሚል የተከሰሱ አቃቢ ህግ ምስክር ሰጥቷል።
አቃቤ ህግ ምስክሩን ካሰማ በኋላ ተከላከሉ የተባሉት የትኛውን ወንጀል ፈጽማችኋል በሚል ነው ብይኑ የተሰጠው?
ለማሰጣት ተንቀሳቅሳችኋል 2004 ጀምሮ ከነሱ ጋርም አብራችሁ በአንዋር መስጊድ በአዋሊያ እና በበኒ መስጊድ ስትካሄድ ነበረው። እንዲሁም በስልጤ ዞን በወልቂጤ በጅማ አካባቢም ስትንቀሳቀሱ ነበረ። ከጅማ አካባቢ ሁለቱ ሰዎች አሉ ታሰሩ ከነሱ ጋር በሚል ጥፋተኛ ተብለው አሁን እንዲከላከሉ ብይን የተሰጠው።
እንግዲህ ደንበኞቹ አንከላከልም ብለዋል ብለው ቀደም ሲል ጠቅሰዋል። እና ለምንድን ነው አንከላከልም ብለው ያስረዱት ምክንያት ምንድን ነው? ፍርድ ቤት ውስጥ ይደርስብናል ያሉት
ተከሳሾቹ ዛሬም ችሎት ላይ ተናግረዋል። ምንድን ማረሚያ ቤት ውስጥ ማረሚያ ቤቱ ከደረሰበት ቃጠሎ በኋላ እኛ መከላከያ የሚያስፈልግን ዶክመንቶች እንዳለ ተቃጥለውብናል። ያልተቃጠሉትንም ደግሞ ተቀምጠን የማረሚያ ቤት ፖሊሶች እጅ ነው የሚገኘው። እንደዚሁም ደግሞ ከዛ በኋላ አንድ ክፍል ውስጥ ለማረሚያ ቤት ውስጥ ባሉ ክፍሎች ውስጥ እዛ ውስጥ ተቆልፎብን ነው የምንለው ከሌሎች ተራራሚዎች አንድ ላይ ከተከሰስነው ጋር መገናኘት መወያየት አንችልም እንደልባችን። እንዲሁም ደግሞ በዚህ አይነት ሁኔታ መከላከያ እስከሚሰማበት ጊዜ ድረስ ቢያንስ አንድ አመት ሊፈጅ ይችላል። የመከላከያ ማሰማቱ ሂደት የአቃቢ ህግ ምስክር ማሰማት ሂደት ከፈጀ ጊዜ አንጻር፣ ስለዚህ ይህንን እዚህ ማረሚያ ቤት ውስጥ ሆነን መከታተል አንችልም። ስለዚህ ተወስኖብን ተቀጠሮ ወሰና የተረኞች ቤት ማለት ሁሉም ቶካለው ወደ ሸዋሮ ቤት ወይም ደግሞ ወደ ዘሪ እንድንሌ ሆኖ ውሳኔ ይሰጣል። እነሱ የሚል ነው መከላከል።
ፍርድ ቤቱ ምን ወሰነ በዚህ ላይ? በእነሱ ባቀረቡት አቤቱታ ላይ
ያው እንግዲህ መከላከል መብት ነው፣ ተከሳሾች አንከላከልም ብለዋል። ስለዚህ እንደ መከላከል እንዳስፈለጉ መዝገቡ ላይ መስግበ ለ14 ፍርድ ለመስጠት ቀጥሯል።
በተመሳሳይ ዛሬ ከዚሁ ጋር የተያያዘ የቀረበ ጉዳይ አለ በፍርድ ቤት?
አዎ፣ ሌላ ጉዳይ አለ። ያው በተመሳሳይ ወንጀል 7 ሰዎች አንዱ የተከሰሱበት መዝገብ ነበረ። እሱ መዝገብ ደግሞ ከዚህ በፊት ባለፈው በ23 የነበረው ቀጠሮ እንዲከላከሉ ጊዜ ተሰጡ። እነሱም አንከላከልም ብለው አንከላከልም የሚለውን በጽሁፍ አቅርቡ ተብሎ ዛሬ በጽሁፍ ቀርቦ ነበር። በዚሁ መሰረት ፍርድ ቤቱ ያንን መዝግቦ ፍርድ ለመስጠት ለ24 ቀጠሮ ይዟል።
እነዚህ እስረኞች ቂሊንጦ ነው የሚገኙት? አሁን ከቃጠሎ በኋላ?
አዎ፣ ሁሉም ቂሊንጦ ነው የሚገኙት። ከእነሱ ውስጥም ከተውከረኑ ከአዲስ አሁን ተከላከሉ ከተባሉ ሰዎችም በቃጠሎ የተከሰሱ ሰዎችም አሉ። ተሳትፏቸዋል በቃጠሎ ውስጥ ተብሎ ማቃጠል ውስጥ 4 ሰዎች ከእነዚህ ከሁለቱ መዝገቦች ላይ አሁን በቀደምለት 23-38 ሰዎች ላይ በተመሰረተ ክስ ውስጥ የተካተቱ ሰዎችም አሉ። አሁን ውስጥ የሚካተቱ አሁን በሁለተኛ ድጋሚ እንደበዚህ የተከሰሱ አሉ።
እሺ፣ አቶ ሰይድ እንግዲህ ለሰጡ መረጃ በጣም እናመሰግናለን። እግዜር ይስጥልን። የትግራይ ምክር ቤት ባለፈው ሰኞ የካቢኔ ሹምሽር ማድረጉ ይታወሳል። ግርማይ ገብሩ በሹምሽሩ ላይ የነዋሪዎችን አስተያየት ተቀብሎ ዘግቧል። ቀጥሎ ይቀርባል።
የትግራይ ምክር ቤት ሰኞ ዕለት የካቢኔ ሹምሽርና ሹመት ማካሄዱን ሰምተህ ይሆናል። ያለህን አስተያየት እንድትነግረኝ። በነገራችን ላይ ትግራይ ውስጥ በቅርቡ የሚታተም ሰርጌን የተሰኘ የግል ጋዜጣ አለ። ዋና አዘጋጁ ደስታ ገብረ መድህን፣ አስተያየትን ልቀበል።
የስራ አስፈጻሚ ወይም ካቢኔ ውስጥ ምሁራን ተካተውበታል። ይሄ በአዎንታዊ ጎን የሚታይ ነገር ነው። ነገር ግን ህዝብ እየጠየቀ ያለው ጥያቄ በእነዚህ በምሁራን የካቢኔ አባላት ወይም ስራ አስፈጻሚዎች ብቻ ሊመጣ የሚችል ለውጥ ነው ወይ ህዝቡ እየጠየቀ ያለው ብለን ያልን እንደሆነ ግን አይደለም። ህዝቡ እየጠየቀ ያለው ከፍተኛ የፖለቲካ ቁርጠኝነትና ከፍተኛ የፖለቲካ ውሳኔ የሚያስፈልጋቸውን ለውጦች ነው። እነዚህ ለውጦች ሊደረጉ የሚችሉት ደግሞ ከፍተኛ የፓርቲ አመራሩ ላይ በሚደረግ ያመለካከትም የሰውም ያቅጣጫም ለውጥ ሊሆን ይችላል። ከፍተኛ የፖለቲካ አመራሩ ላይ በሚኖር ለውጥ ነው እነዚህን ህዝብ የሚፈልጋቸውን ለውጦች መደረግ የሚችሉት። ነገር ግን እነዚህ አሁን ስራ አስፈጻሚ ውስጥ የተካተቱት ምሁራን ይህን ለውጥ ለህዝቡ ይሰጣሉ የሚል እምነት የለኝም።
በአዲስ አበባ ዩኒቨርሲቲ የዶክትሬት ትምህርታቸውን እየተከታተሉ የሚገኙት መምህር አብርሃ ኃይለዝጊ የእርስዎ የግል አስተያየት እስኪልስማ።
ምሁራን መምጣት ጥሩ ነው፣ ግን ምሁር ስታመጣ ምሁር የእውነት የልማቱ የለውጡ ሞተር ነው ብለህ አምነህ ነው እያመጣህ ያለው ወይስ ልክ እንደ ፋሽን አሁን እየተወሰደ ያለው የጥልቀት ተሐድሶ ተብሎ የመጣው ፋሽን ምሁራን ማሳተፍ በሚል መጨረሻ ለመደምደም ነው ያመጣው? ምሁር ሲመጣ ለምሁር የሚመች የሚያሰራ ኢንቫይሮንመንት ሊያስኬድ የሚችል ኢንተርናል ኢንፍራስትራክቸር ተሰርቶ ነው ወይ የመጡ ያሉት? አለበለዚያ ምሁር ዝም ብሎ ብቻውን ስላመጣው መጨረሻ ላይ ወደቀ ለማለት ካልሆነ በስተቀር ሁኔታው ሳይቀየር ለ26 ዓመታት ይሰራበት የነበረ አካሄድ አስተሳሰብ ሳትቀይር፣ እምነቶች ሳትቀይር፣ ስርዓት ሳትቀይር፣ ተቋምና ተቋምነትን ሳትፈጥር ምሁራን በማምጣት ብቻ ለውጥ ይመጣል ብለን መጠበቅ የዋህነት ነው ብዬ ነው የማምነው።
መቀለ የሚገኘው ሀበሻ ባህላዊ የምግብ አዳራሽ አቶ ኃይለስላሴ አመሃ ያንተን አስተያየት ደግሞ ልቀበል።
በጣም ደስ ብሎኛል። በግሌም እንደ ህዝብም እንደ ወጣትም በጣም ደስ ብሎኛል። ለምን በባለሙያ እንዲመራ ማድረግ ለመንግስትም ለህዝብም በጣም የሚበጅ ነው፣ በጣም የሚጠቅም ነው ብዬ ነው የማስበው እና በጣም ደስ ብሎኛል። ለወደፊቱ ትልቅ ለውጥ ነው የምጠብቀው። ለዚህ የሚመራ ደግሞ ትልቅ ባለሙያ ያስፈልጋል። መንግስት ደግሞ ባለሙያ ያስፈልጋል ብሎ እንደዚህ ማሰቡ ይሄ ትልቅ ለውጥ ነው። በጣም ደስ ብለኛል።
በማንኛውም የፌዴራል ጉዳዮች የህግ ጥበቃና አማካሪ መስጦፋ አብዱ ማህሙድ፣ እስኪ የእርሱን አስተያየት ደግሞ ልስማ።
ጥልቅ ተሐድሶ ተብሎ መንግስትም ብዙ ጥረት እንደሚያደርግ በአገር አቀፍ ደረጃ አጀንዳ ተይዞበት በዚህ መሰረት የክልሎችም ተስፋ እያደረግን እንደነበር ይታወቃል። የትግራይ ህዝብም በለውጡ ዙሪያ በተለይም የአመራር ለውጥ የሚመለከተውን እየጠበቀ እንደነበር ይታወቃል። በዚህ መሰረት የተወሰኑ ባለስልጣናት፣ የቢሮ ኃላፊዎች ለውጦች ተደርገዋል። ቢሆኑም የተደረጉት ለውጦች በእኔ አስተያየት ህዝብ በቀጥታ ምሬት ያሰማባቸው ወይም በመልካም መስተዳድር ችግር አለባቸው ተብሎ የሚታሰቡትን የተደረገ አይመስለኝም። በዚህ ሁኔታ ሳየው እንደ ለውጥ ግን ያው ተቀብለን ጥሩ ነው ብለን ለወደፊትም በዚህ ለውጥ እርምጃ የለውጥ ሂደቱን መሰረት አድርገው ሌሎችም ይደረጋሉ ብለን እንገምታለን። ቢሆንም ግን በተለይ እኔ እንደ ጠበቃ የጠቅላይ ፍርድ ቤት ለውጥ አለ። ለውጥ የተደረገበት ከመቀለ ዩኒቨርሲቲ አምጥተው ለጠቅላይ ፍርድ ቤቱ ፕሬዚደንትና ምክትል ፕሬዚደንት መሾማቸው ሁላችንም ሰምተናል። ግን እንደ እኔ እምነት የተደረገው ሹመት ተገቢ ነው ብዬ አላሰብኩትም። ምክንያቱም መቀለ ዩኒቨርሲቲ ማስተማርና ወደ ጠቅላይ ፍርድ ቤት ፕሬዚደንት መሆን ሁለቱም እጅግ በጣም የተራራቁ የስራ ዘርፎች ናቸው። የጠቅላይ ፍርድ ቤት ስራ እጅግ ልምድ ይጠይቃል። በፍርድ ቤቱ ያለው ሌሎች የአሰራር ችግሮችም ይቀርፋሉ ተብሎ ለመገመት ይከብዳል። ቢሆንም ካሉት ሰራተኞች ወይም ካሉት ነባር የዳኞች በመተባበር ተጋግዘው ወደፊት ችግሮቹን ይፈታሉ ብለን እንገምታለን። በዚህ ሂደት ቢቀጥል ተስፋ አረጋለሁኝ።
እንግዲህ አስተያየት ለሰጡኝ ሁሉንም አመሰግናለሁኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅት ነው። አሁን ወደ መጨረሻው ዝግጅታችን እናልፋለን። በዩናይትድ ስቴትስ የሕክምና ትምህርታቸውን ለመቀጠል የሚፈልጉ ከተለያዩ ሀገሮች የሚመጡ የሕክምና ትምህርት ያጠኑ ባለሙያዎች ከፍ ያለ ፈተና እንደሚጋለጡ ተዘግቧል። በዩናይትድ ስቴትስ የሚገኙ አብዛኞቹ በሕዝብ ገንዘብ የሚረዱ ከፍተኛ የትምህርት ተቋማት አይቀበሏቸውም። የግል ዩኒቨርሲቲዎች ደግሞ በጣም ውሱን የሆነ ቦታና ፉክክሩም ከፍተኛ ነው። ይሁን እንጂ ወደ ዩናይትድ ስቴትስ መጥተው የህክምና ትምህርታቸውን መከታተል አይችሉም ማለት አይደለም።
የአሜሪካ ድምጿ ሊንዳ ሪንግ ዩናይትድ ስቴትስ የሕክምና ትምህርት ቤት ጆን ሆፕኪንስ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ተማሪዎች የሚገጥሟቸውን ፈተና በተመለከተ ያጠናቀረችውን ዘገባ መስታወት አራቀው ታቀርበዋለች።
የ32 ዓመቷ ፋቲማ እስማኤል ባደገችበት ዱባይ ገና ከልጅነቷ ጀምሮ የሕክምና ዶክተር መሆን ትመኝ እንደነበር ታስታውሳለች።
I was always fascinated with the brain and how it functions I love working with children. There is a huge population of children with developmental disabilities.
በሰው ልጅ አምሮ አፈጣጠርና አሰራር በጣም እንደነቃለው የህፃናት እድገትና ጤንነት ክትትል ይስበኛል። በቂ እንክብካቤ ያልተደረገላቸው እድገትን የሚያውቁ የጤና ችግሮች የገጠሟቸው ቁጥራቸው እጅግ የበዛ ህፃናት በመካከለኛው ምስራቅና ይልቁንም ደግሞ ተወልጄ ባደኩባት ሀገር ይገኛሉ።
ዶክተር ፋቲማ ሐኪም ያደረጋትን የህክምና ትምህርቷን በሀገሯ በሚገኝ የህክምና ትምህርት ቤት ከተከታተለች በኋላ በዩናይትድ ስቴትስዋ የባልቲሞር ከተማ በሚገኘው የጆን ሆፕኪንስ ዩኒቨርሲቲ የድህረ ምረቃ የህክምና ትምህርት ፕሮግራም ከሚካፈሉት ውስጥ አንዷ ሆናለች። አብራዋት የሚማሩ እሷን መሰል ተማሪዎች ይህንን የትምህርት ዕድል ከማግኘታቸው በፊት ቁጥራቸው አነስተኛ የማይባል የትምህርት ማመልከቻዎችን በተለያዩ ዩኒቨርሲቲዎች ለበርካታ ጊዜ ለማመልከት ተገደው እንደነበር አጫውተዋታል።
Very competitive process. Being an international medical graduate, you have less, obviously, less chances to be.
ከፍተኛ ውድድር የበዛበት ነው። በተለይም ደግሞ የህክምና ትምህርቱን በሌላ አገር እየተከታተለ ያለ ተማሪ ስትሆን በዩናይትድ ስቴትስ ዩኒቨርሲቲዎች የተመረቁ ቅድሚያ ስለሚኖራቸው በጣም ጠባብ እድል ነው ያለው። ያ ማለት ግን ወደ ዩናይትድ ስቴትስ መጥተው የህክምና ትምህርታቸውን መከታተል አይችሉም ማለት አይደለም። ማድረግ ያለብህ አስቀድሞ በብቃት መዘጋጀት ነው።
በዩናይትድ ስቴትስ ለመማር ለሚፈልጉ ዓለም አቀፍ የህክምና ተማሪዎች አስቀድሞ መዘጋጀት ዋነኛው ቁልፍ ነው። የሀገራቸው የትምህርት አሰጣጥ ከዩናይትድ ስቴትስ የትምህርት ጥራት ጋር አቻ ቢሆንም እንኳን አብዛኛዎቹ የህክምና ትምህርቶች በዩናይትድ ስቴትስ ለተማሩት ነው ቅድሚያ የሚሰጠው በማለት የተናገሩት የጆን ሆፕኪንስ የምዝገባ ክፍል ዳይሬክተር ፖል ዋይት ናቸው።
So we say we want to see at least 1 year of additional coursework in any area in the US just so we can see the kind of course
እኛ በቅድሚያ በማንኛውም አይነት ትምህርት ለአንድ አመትም ቢሆን ዩናይትድ ስቴትስ ውስጥ ባሉ የትምህርት ተቋማት መማራቸውን ማየት እንፈልጋለን። የትምህርት ውጤታቸውን ያያየን የሚሰጣቸውን ትምህርት በኃላፊነት መወጣት መቻላቸውን ለማስተዋል እንሞክራለን። ይህ ደግሞ ወደ ከፍተኛ የህክምና ስልጠና ለመዝለቅ የሚያስችላቸውን ፈተና በብቃት መወጣት ያስችላቸዋል። ከዚያም ለዋናው የህክምና ትምህርት ምዝገባ ብቁ ይሆናሉ ማለት ነው።
የህንድ ዜጋ የሆነው ካሮ ማሮራ የአይን ህክምናን በማጥናት ላይ የሚገኝ የአራተኛ ዓመት ተማሪ ነው። የድህረ ምረቃ የህክምና ትምህርቱን ለመቀጠል የቻለው የመጀመሪያ ዲግሪውንና የሁለተኛ ዓመት የህክምና ምርምር ጥናቱን በዩናይትድ ስቴትስ ጆን ሆፕኪንስ ዩኒቨርሲቲ ስላጠናቀቀ ነው።
I can't even express in words how great my mentors were during those 2 years and they were at Wilmer at Hopkins as well.
ባለፉት ሁለት አመታት ውስጥ የአስተማሪዎች እርዳታ ምን ያህል እንደነበረ በቃላት ማስቀመጥ ይከብደኛል። መምህሮቼ እዚሁ ዩኒቨርሲቲ ነው ትምህርታቸውን ያጠናቀቁት። ሁለቱ አስተማሪዎቼ የህክምና ትምህርቴን ለመቀጠል በማመለከትበት ጊዜ እርዳታቸው ከፍተኛ ነበር። በተለይም በአይን ህክምና ላይ ላደረኩዋቸው ምርምሮቼ እርዳታቸው ብዙ ነበር። አሁን ደግሞ ትምህርቴን እየተማርኩ በህክምና ሙያ ለተወሰነ ሰዓት ማገልገል እንድችል እየረዱኝ ይገኛሉ።
የህክምና ትምህርት ቤቱ አስተዳዳሪዎች የዓለም አቀፍ ተማሪዎች በሙያቸው ለማገልገል ከመጠየቃቸው በፊት የህክምና ትምህርት የሚያገኙበትን መንገድ ትኩረት መስጠት እንደሚገባቸው አሊያም እንደ መጀመሪያ ዲግሪ ተማሪ አመልክተው የህክምና ትምህርታቸውን መቀጠል እንደሚኖርባቸው ይመክራሉ። በዩናይትድ ስቴትስ የሚሰጠው ከፍተኛ የህክምና ትምህርት መስፈርቱ ብዙ ነው። የዓለም አቀፍ ተማሪዎቹ መስፈርቱን አሟልተው ቢገኙም እንኳን ፉክክሩና የትምህርት ክፍያው ትንሽ የሚባል አይደለም።
የጦሳና ገበታ
የጋቢና ጉዟችን ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አድራጋውና
ጽዮን ግርማንን፣ ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በፕሮግራሙን የመራልን ሞክቢል ያቤሮ ነው።
በነገው ጉዞ እንገናኝ። የጀመርነውን ሙዚቃን ጋብዛችሁ ሙዚቃውን የጋበዘን ዲጄ ፋትሱ ሱራፌል ሸፈራው ነው። ወደ አለማየሁ ሙዚቃ እንሂድ።
መልካም ምሽት።
Get the fire down here.